ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤናስጥልን እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ግንቦት 1 ቀን 2009 ዓመተ ምህረት ነው። ለወደሰታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል በዜና ይጀምራል። በማስከተልም ከዝግጅት ክፍላችን የቀረበ ጽሑፍ ከዚያም
በማንነት ፖለቲካው መስቀልቅል የአማራ ብሔርተኝነት ተጽዕኖና ተግዳሮቶቹ
በሚል ርዕስ በዩሱፍ ያሲን የቀረበውን ትንታኔ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ወደ አገር ውስጥ የሚገቡ ቃዎች በአብዛኛው ደረጃቸውን ያልጠበቁ መሆናቸውንና ቁጥጥር ለማድረግ ስልጣን የተሰጠው ድርጅት ስራውን በሚገባ ማከናወን እንደተሳነው የወያኔ የዜና ምንጮች ገልጸዋል። ደረጃቸውን ያልጠበቁና ጥራት የጎደላቸው ቃዎች ወደ አገር ውስጥ ሲገቡ የሰለጠኑ ባለሙያዎች አለመኖራቸው እንደ ምክንያት ሲሰጥ እንጂ ዋናው ጉዳይ ሙስና መሆኑን አንዳንድ ወገኖች በመረጃ ይገልጻሉ። ባለፉት ዓመታት የወያኔ የንግድ ኩባንያዎች ጥራት የሌላቸው ንቃዎች በጥቂት ገንዘብ ከውጭ በማስመጣትና አገር ውስጥ በከፍተኛ ዋጋ በመሸጥ ከፍተኛ ገንዘብ ሲያካብቱ የቆዩ መሆናቸው የሚታወቅ ሲሆን ቁልፍ ቦታ ላይ ያሉ የወያኔ ባለስልጣኖች ከፍተኛ ጉቦ በመቀበልም እነዚህ ንቃዎች እንዲገቡ አድርገዋል። ለጤና ጠንቅ የሆኑ የምግብ ንቃዎች፣ ጥራት የሌላቸው ግብዓቶች፣ ጊዜያቸው ያለፈ መድኃኒቶች፣ ደረጃቸው ውድቅ የሆነ ሲሚንቶና የማሽነሪ ንቃዎችና ሌሎች በርካታ ንቃዎች ጥራትና ደረጃቸው ሳይመረመር ወደ አገር ውስጥ ሲገቡ የነበሩት ገንዘብ በቃኝ በማይሉ ባገዛዙ ባለስልጣኖች ሆኑ ጋድ ነው የሚሉ ወገኖች በርካቶች ናቸው። የኢትዮጵያ አንድነት አርበኞች ግንባር አባሎች ናቸው የተባሉ 6 ሰዎች በደቡብ ሱዳን ዋና ከተማ በጁባ ውስጥ በመንግስት የጸጥታ ኃይሎች መታሰራቸውን ሱዳን ትሪቡን የተባለው የሱዳን ጋዜጣ ዘግቧል። ከጥቂት በፊት ጊዜ በፊት ከወያኔ አገዛዝ ጋር ተደራድሮ እጁ ሰጥቷል ተብሎ የተወራለት ቷፖል ሰዎቹ እንዲያዙ ያደረገው የግንባሩ ቃል አቀባይ ነው ብሏል። የድርጅቱ ቃል አቀባይ የቷፖል ክስ አጣጥሎ ቷፖል ድርጅቱን ሳማክር ለወያኔ እጁን የሰጠ ከሃዲ ነው ካለ በኋላ ድርጅቱ በደቡብ ሱዳን መንግስት እየተረዳ የሚንቀሳቀስ መሆኑን አረጋግጧል። በጁባ መሳሪያ ለመግዛት ጥረት ሲያደርጉ የተያዙ የድርጅቱ አባላት መኖራቸውን ያመነ መሆኑን ጋዜጣው ዘግቧል። ባለፈው ሳምንት የወያኔው ጠቅላይ ሚኒስትር ተብየው ከሶማሌው ፕሬዝዳንት ጋር በጋራ በሰጠው መግለጫ ከእንግዲህ ወዲህ የሶማሌ መንግስት እውቅና የሌለውን ሶማሊያን የሚመለከት ማናቸውንም ጉዳይ አናስተናግድም የሚል ቃል መናገሩ ያሳሰባቸው መሆኑን የሶማሌላንድ የአገር ግዛት ሚኒስትር ካርጌሳ ከተማ በሰጡት መግለጫ ገለጹ። ሶማሌላንድ የሶማሊያ አካል ስላልሆነች ሶማሌላንድ በስም እስካልተጠራች ድረስ አያሳስበንም ብለዋል። አዲሱ የሶማሊያ መንግስት ሶማሌላንድ አሁንም የሶማሌ ግዛት ናት የሚል አቋም ያለው ሲሆን በቅርቡ የተባበሩት አረብ ኤሚሬት በሶማሌላንድ ውስጥ ትልቅ የጦር ሰፈር መመስረቷ የወያኔን አገዛዝ በከፍተኛ ደረጃ ያሳሰበ መሆኑ ይታወቃል። አሜሪካ ለኬንያ የጤና አገልግሎት ስትሰጥ የነበረውን እርዳታ በድንገት በማቋረጧ በኬንያ ውስጥ ድንጋጤና ጭንቀት የፈጠረ መሆኑ ታውቋል። አሜሪካ ስትሰጥ የነበረውን እርዳታ በድንገት ለማቋረጧ የሰጠችው ምክንያት ባይኖርም የእርዳታው መቋረጥ ምክንያት ሙስና መሆኑን የሲቪል ማህበራት አባላት እየገለጹ ይገኛሉ። እርዳታው በጤና አቅም ግንባታና በሌሎች የቴክኒክ መስኮች ላሉ ስራዎች ወጪ ይሸፍን ስለነበር መቋረጡ በዶክተሮች ስራ ማቆም ተጎድቶ የነበረውን የጤና መስክ ይበልጥ ውስብስብ በሆነ ችግር ውስጥ ሊከተው ይችላል ተብሏል። ባለፈው ዓመት የኬንያ ዋና ኦዲተር በጤናው መስክ ከ50 ሚሊዮን ዶላር በላይ የተደረገ ወጪ ማረጋገጫ ያልተገኘለት መሆኑን የገለጸ ሲሆን ይህም በተለያዩ ክፍሎች በሙስና የተበላ መሆኑን ተገምቷል። ሰኞ ሚያዝያ 30 ቀን ምሽት ላይ በሶማሊያ ከተማ በመቋድሾ ባንድ ቡና ቤት አጠገብ በመኪና ውስጥ በተቀበረ ፈንጅ 5 ሰዎችን የገደለና 10 ሰዎችን ያቆሰለ መሆኑን አንድ ፖሊስ መኮንን ገልጿል። ከሶማሊያ ኢሚግሬሽን መስሪያ ቤት በሚገኘው ባር ኢታሊያ በሚባለው የቡና ቤት አጠገብ ለፈነዳው ቦምብና ላደረሰው አደጋ አልሸባብ አላፊነቱን ወስዶ ጥቃቱን እንደሚቀጥልም ገልጿል። ሰኞ ሚያዝያ 30 ቀን በደቡብ አፍሪካ ጆሃንስበርግ ከተማ መንግስት መኖሪያ ቤትና ሌሎች አገልግሎቶችን እንዲያሟሉላቸው ጥያቄ ያቀረቡ ዜጎች ሰላማዊ ሰልፍ አድርገው ውለዋል። ፖሊስ አስለቃሽ ጋዝና የላስቲክ ጥይት በመተኮስ ሰልፉን ለመበተን ቢሞክሩም ሰልፈኞቹ በተለያዩ ቦታዎች መንገድ በመዝጋትና ጎማዎችን በማቃጠል ትራፊክ ለማስቆም ሞክረዋል። ሰልፈኞቹ ሐሳባቸውን በተቃውሞ ሰልፍ ለማቅረብ የተገደዱት ከረጅም ጊዜ ጀምሮ የከተማው አስተዳደር አገልግሎቶችን በመስጠት በኩል ምንም እንቅስቃሴ አለማድረጉ ነው ተብሏል። ሁለት የተባበሩት መንግስታት ድርጅት ተቋሞች ሰኞ ሚያዝያ 30 ቀን በሰጡት መግለጫ 2 ሚሊዮን የሚሆኑ ህጻናት ደቡብ ሱዳን ለቀው የተሰደዱ መሆናቸው እንዲሁም ሌሎች 1 ሚሊዮን ህጻናት በአገር ውስጥ ከቤታቸው ተፈናቅለው በየስደተኛ ጣቢያዎች ላይ መሆናቸውን ተናግረዋል። ዩኒሴፍ የምስራቅና የደቡብ አፍሪካ ቅርንጫፍ ዳይሬክተር በሰጡት መግለጫ በደቡብ ሱዳን ውስጥ ከ5 ህጻናት መካከል አንዱ በስደት ላይ መሆኑ ሲታይ በአገሪቱ ውስጥ ያለው ግጭትና የጸጥታ ጉድለት ምን ያክል ቀውስ እንዳስከተለ መገመት ይቻላል ብለዋል። በደቡብ ሱዳን ካሉ ስደተኞች መካከል 6.3 ከመቶ የሚሆኑት ህጻናት ሲሆኑ 75000 የሚሆኑ ደግሞ አባትና እናት የሌላቸው ናቸው ተብሏል። ከደቡብ ሱዳን ህጻናት መካከል 3/4ኛው ትምህርት ቤት የማይሄዱ ሲሆን ግጭቱ ከተጀመረ ጀምሮ ከ1000 በላይ የሚሆኑ ህጻናት ህይወታቸውን ያጡ መሆናቸውም ተነግሯል። በተያዘ ዜና በደቡብ ሱዳን በቀድሞ ጀነራል የሚመራ አንድ አዲስ የተቋሚ ቡድን የተቋቋመ መሆኑ ታውቋል። የደቡብ ሱዳን ሰራዊት ምክትል የሎጂስቲክ ኃላፊ የነበሩትና በቅርቡ ስራቸውን የለቀቁት ጀነራል ቶማስ ቺሬሎ አዲስ አበባ ላይ በሰጡት መግለጫ በስራቸው 30000 አባላት ያሉት ሰራዊት ያቋቋሙ መሆናቸውና ከኪር መንግስት ጋር ጦርነት የጀመሩ መሆናቸውን ገልጸዋል። ጀነራሉ ባለፈው ጥር ወር የኪር መንግስት ዘረኛና ሰራዊቱም በዲንካ ጎሳ ብቻ የተሞላ መሆኑን በመኮነን ስራቸውን መልቀቃቸውና ትግል የሚጀምሩ መሆናቸውን መግለጻቸው ይታወሳል። ጀነራሉ ከሪክ ማቻር ጦር ጋር ስምምነት ማድረጋቸውን ያልገለጹ ሲሆን ሌሎች 4 ቡድኖች በስራቸው ያሰለፉ መሆናቸው ተናግረዋል። ከነዚህ መካከል አንደኛው የደቡብ ሱዳን ዲሞክራቲክ አርሚ ኮብራ ፋክሽን የሚባለው የሙርሌ ጎሳዎችን የያዘ ቡድን መሆኑም ታውቋል። ለዛሬ ያለ ዜና በዚሁ ተጠናቀቀ።
Yeah, I'm ready.
አባይን በጭልፋ ዝብርቅርቅ ፖለቲካ ከኢትዮጵያ ፊት ተደቅኖ ያለው ግዳጅ የቀበሌ ተወካይ ምርጫ ሳይሆን አገራችንን ኢትዮጵያን ከጥፋት የማዳኑ ተልእኮ ነው። ከባድና ታሪካዊ ግዳጅ ነው። ይህ ተልእኮ እንዳይሟላ የአገር ውስጥም ሆነ የባዕድ ጠላቶች ታጥቀው ተሰማርተዋል። በአገር ውስጥ ደረጃ ዋናው ጠላት ወያኔ ነው። ስምሪቱና መርሃ ግብሩ ኢትዮጵያን ማድቀቅና መገነጣጠል ነውና በዚህ ከይሲ ከሃዲ ስምሪቱ የሚያጅቡት ጠባቦች ጽንፈኞችና ከርሳደሮች ጥቂት አይደሉም። ባዳን ደግሞ የኢትዮጵያ ታሪካዊ ጠላቶች ሆነው የባጁት ሲሆኑ ምዕራባውያንም ወያኔን በመጋዣነት ስለያዙት ደግፈውት ቆይተዋል። ኩሩና በመላ ጥቁር ህዝብ አርአያ የሆነችውን ኢትዮጵያ ማዳከምና በጫማቸው ስር ማስገባት የጸና ፍላጎታቸው ነው። አገር ማዳን ግዳጅ የሚሆነው በአገር ላይ ከባድ አደጋ ሲመጣ ነው። ይህ አደጋ የውጭ ወረራ ሲሆን ምላተ ህዝቡን አስተባብሮ መገኘቱ ቀለል ይላል። በሙሶሎኒ ወረራ ጊዜ ባንዳዎች ቢፈሉም አብዛኛው ህዝብ ሳይከፋፈል ጠንቶ በመታገል አገራችንን ከቅኝ ግዛትነት አድኖ በዓለም አድናቆትን አትርፏል። ኢትዮጵያም ነጻ ሆና ቆይታለች። በዚህ መስክ ያለውን ዝብርቅርቅ ደግሞ በሰሞኑ ባረፉት አርበኛ ጃጋማ ኬሎ ቀብርን በተመለከተ የታየው ምስክር ሆኗል። በኢትዮጵያ ታሪካዊና ክቡር ሰንደቅ ዓላማ ስር ከወጣትነት ጀምሮ የታገሉት እኚህ አርበኛ በወያኔ ቡትቶ ጨርቅ የካሃዲዎች ባንዲራና በባንዳዎችም ጭምር ታጅበው መቀበራቸው የሚያነጋግር መሆኑ አልቀረም። የህዝብንና የሀገርን ታሪክ መካዱ የገንጣዮችና የባንዳዎች ሲሆን ታሪክን ተንከባክቦ መጠበቅ ደግሞ የሀገር አድኑ ትግል ዋና አካል መሆኑን በሰፊው የምናውቀው ነው። በአርበኛና በባንዳ መሃል ያለውን ልዩነት ሰርዞ ሁሉን ማደባለቅ ዝብርቅርቅን ማስፈን አገርን የሚጎዳ ነው። ስንቱን ወጣት በግፍና በገፍ የገደለንም ታጋይ አገር ወዳድ ብሎ መጥራትና ለመሸኘት መጣረም እንዲሁ የሚያሳፍር ነው። ታሪክን በሐሰት ጎማ ደፍጥጦ ለማጥፋት የሚደረግ ጥረት። ኢትዮጵያ የማንም ቅኝ ገዢ አልነበረችም። የኢትዮጵያ ህዝብ ማንነቱንና አንድነቱንም ያጣው በወያኔ ጊዜ እንጂ ቀደም ብሎ አይደለም። አሁንም ቢሆን ከየትኛውም አቅጣጫ የሚመጡትን ጽንፈኞች እየተቋቋመና ኢትዮጵያ ለዘላለም ትኖር ብሎ በቆራጥነት እየታገለ ነው። ለህዝብ አሁንም ቀዳሚ መጠሪያውና ማንነቱን ገለጭ ኢትዮጵያና ኢትዮጵያዊነት ናቸው። ይህንን መገንዘብና ማክበር ደግሞ ግዴታ ነው። ካልሆነ ሰልፍ ከጸረ ኢትዮጵያ ኃይሎች ጋር ይሆናል። ስሩን የጠላ ራሱን የጠላ ነው። አባይን በጭልፋ እንዲሉ ከመውቂያኑስ የሰፋውን ያገር ታሪክ በጭልፋ ደረጃ ቆንጥሮ አጓጉል ታሪክን ማጠንጠንና ክፍፍልን ማንገስ ሐሰትን ታሪክ ብሎ መጋትና ማጋት አገርን ይጎዳል። የጠባቦችና ጽንፈኞች መዘዝ እዚህ ላይ ነው። ታሪክን አጣመው ያውም በግልቡ ያዩና ያወቁ መስሏቸው ሰበካቸው ቆሶ ሆኖ ህዝብንም ይጎዳል። ወደዱም ጠሉ ህዝብን ይከፋፍላሉ። የኢትዮጵያን የግንባታ ሂደት በተመለከተ በአሁኑ ጊዜ የሚነዛው ውሸትና የሚቆመው የቂም ሐውልት ምስክር ነው። ውዥንብር መስፈኑ ትግልን ወደ ስህተትና ሽንፈት አምርቶታል። በ1966ም በ1983ም በ1997ም በቂ ተመክሮ የተገኘበት ሁኔታ አለ። ጠላትና ወዳጅን መለየቱ ከባድ ሆኖ ጠላት ግቡን ሊመታ የቻለበት ሁኔታ አሁንም ቢሆን ዝብርቅርቁ ደርቶ የአገር ጠላቶች ወዳጅ ተብለው ሲለመኑና ሲሰገድላቸው እያየን ነው። የብልህ ፖለቲካ የጮሌ ታክቲክ እየተባለ ጠላትን ተጠግቶ ጠላትን እንወጋለን ቅዠት ብልጠት መስሎ ይገረገራል። ግብጽ ሻቢያና አሜሪካንን በተመለከተ ያለው ግምትና አቋም እዚህ ላይ መጠቀስ ያለበት ነው። ህዝብ ደሙን እያፈሰሰ ትግሉን ቀጥሎ እያለ የህዝብ ዋና ደጀንና ተጋዳይ ነን ብለው ራሳቸውን ያሞካሹ ቡድኖች ደሃ ተበድሎ ማሩኝ ይላል ቶሎ እንዲሉ ከጠላት ወያኔ ጋር መስመር መተቃቀፍ እንፈልጋለን በሚል ኢትዮጵያን ሲጎዳ የከረመውን አሜሪካን ተማጥነዋል። አፍረት ይባስ ብሎም ክህደት መዘባረቅ የውጭ ጠላቶቻችንን የማናውቃቸው አይደሉም። ግብጽ ኢትዮጵያን ለማዳከም የተነሳችው ትላንት መዘዘኛው መለስ ግድብ ሊገነባ ነው ብሎ አለበቂ ዝግጅት ሲያባርቅ አይደለም። የሳውዲና የሌሎች ጸረ ኢትዮጵያ እንቅስቃሴ የሰሞን ክስተት አይደለም። ወያኔ ግን የኢትዮጵያ ጠላቶች ወዳጅ በመሆኑ ዓለምን ሊያጠፉ ለተነሱት ሳላፊስቶችና ዋሃቢስቶች አገራችንን ከፍቶላቸዋል። ከካታር ጋር ተቀናጅቶ ሊሰራና በዚያውም ገንዘብ ሊሞሸልቅ ወያኔ እየተንቀሳቀሰ ነው። ወያኔን ተቃወምን ባዮች ደግሞ ከነዚህ አገር ጠላቶች ከግብጽም ጭምር ሊጠቀሙና ኪሳቸውን ሊያደልቡ ይራወጣሉ። በመሆኑም በወያኔ አጋላጭነት የተነሳ ዛሬ ካታርና ሳውዲ አረቢያ የመንን እያወደሙ ጽንፈኛነትን እያጠናከሩ ከኤርትራ እስከ በርበራ የጦር ሰፈር እያቆሙ ኢትዮጵያን በአጣብቂኝ ውስጥ እየከተቱ ይገኛሉ። የሀገራችን ዲፕሎማሲና የውጭ ግንኙነት በነስዩም መስፍንና ቴዎድሮስ አድሃኖም አይነቶች ዘረኛ መሐይሞች የሚካሄዱንና ኢትዮጵያ ተንከባካቢ አጣ ማዕበል የሚያናውጠው መርከብ ሳይሆን ታንኳ ሆና ትገኛለች። ስንት የዜጋ ህይወት በጠፋባት ሶማሊያ ራሷ ተጽዕኖ ያለው ወያኔ ሳይሆን ሌሎች ናቸው። ደቡብ ሱዳንም ኪሳራ በከንቱ እንዳንል የወያኔ ጀነራሎች የደሃውን ህይወት ገብረው ትርፍን ያገኛሉ። የወሮ በላው የጀነራል ገብሬ ሁኔታ ምሳሌ ነው። ይህንንም መገንዘብና ወዳጅና ጠላትን ጠንቅቆ መለየት ሲገባ በአጉል ተስፋ ወያኔ የኢትዮጵያን ጥቅም ያስቀድማል በሚል ኢትዮጵያን ያስከብራል በሚል ቅዠት ተይዞ ራስንም አገርንም መጉዳት ተገቢ አይሆንም። ነጋጠባ ለአባይ ግድብ ገንዘብ ወዶም ሆነ ተሰንጎ ኪሱን የሚያራቁተው ወገን ሁሉ በዚህ የሚፈረጅ ነው። ከ11 ቢሊዮን ያላነሰ እርዳታ ዶላር የትገባ ከወያኔ ኪስ የኢኮኖሚ እድገት ዓለምን አስደነቀ በተባለበት አገር እንዴት ከ10 ሚሊዮን ህዝብ በላይ ይራባል? እንዴት ድህነቱስ የከፋ ይሆናል? እንዴት ህጻናት ለመንገድ አዳሪነት ለዘመናዊ ባርነት ይዳረጋሉ? ወያኔ የከሰረና አገርን ጎጂ እንጂ ቅንጣትም ጠቃሚ ሊሆን የማይችል አረመኔ ቡድን መሆኑ መሳት ኃጢአትም ወንጀልም ነው። ከዚህ ቀደም በሌሎች ጉድለቶች የሚተቹ መሪዎች የአገርን የውጭ ፖለቲካ ግን በሚገባውና አገርን በሚጠቅም መንገድ መምራታቸው የሚካድ አይደለም። ይህን በጥቅሉ ስንልም አገራችንን ከሶቪየት ጉያ ከቶ የነበረውንና ኤርትራን ለግንጠላ ወያኔን ለስልጣን አመሻሽቶ የፈረጠጠውን ቡከን ፋሽስትና መሰሎቹን አይደለም። ወያኔ ኢትዮጵያዊ አይደለምና የአገርን ጥቅም ያስጠብቃል በሚል የሚቃዡ ጥቂቶች ናቸው። የአባይን ግድብ ስራ ያደናቀፈው ግብጽ ሳይሆን የወያኔው ጉቦኛ ጀነራል ክንፈ የሜቴክ ተብየው አላዋቂ ኃላፊ ነው። ኢትዮጵያን የቦጠቦጧትና የጎዷት ቻይናን መሰል ባዕዳን ዘራፊዎች ብቻ ሳይሆኑ ዋናው ወያኔ ነው። ሙስናው፣ የወያኔ ኩባንያው፣ ገንዘብ ማሸሽ ወዘተ ሁሉም ጣታቸውን የሚቀስሩት ወደ ወያኔ ነው። ወያኔ ከራሱ ከጭንቅላቱ በስብሷል የሚለውን ጩኸት ቀምተውን ሊያዘባርቁን ቢጥሩም ሐቁን የሳትን አይደለንም። የአገራችን ዋና ችግርና በሽታ ወያኔ ነው። ወያኔ ተወግዶ ህዝባዊ መንግስት ሲመሰረት ያኔ አገራችን ትድናለች፣ ለችግሮቿ ሁሉ መፍትሄ ታገኛለች። በሁለተኛው የዓለም ጦርነት የተገኘውን ድል ባዕዳን ሲያከብሩ የኢትዮጵያ አርበኞች ተጋድሎ ግን ተገቢውን ክብርና ዝክር ሳያገኝ በወያኔ ዘመን መታለፉን እንታዘባለን። የወያኔ ሟቹ ቁንጮ የባንዳ የልጅ ልጅ መሆኑ አይረሳም። እነ ስብሐት ነጋም ለሻዕቢያ እንደሚቆሙ ነግረውናል። አንድ ሶስተኛው ምስራቅ ኢትዮጵያ ምዕራብ ሶማሊያ ነው ብለው የፈረሙ መሆናቸውንም መርሳት መዘንጋት አይገባም። አይገባም ብንልም ታሪክን በተጨራመተ ጭልፋ ልክ ጨልፈውና የደርግና የወያኔንም ሐሰት ነፍስ ዘርተውበት አገር ወዳዱን ኢህአፓን ለሶማሊያ ሆነ ለሱዳን አልንበረከክም ብሎ በጽኑ ኢትዮጵያዊነት የተሰነዘረበትን ጥቃት ሁሉ ተቋቁሞ የቆየውን ሊወነጅሉ የሚፍጨረጨሩ የታሪክ ላፒሶችና ጥራዝ ነጠቆች አሁንም አሉ። የፖለቲካውን መድረክ የሚዘበራርቁ ለዚህም ነው ወያኔ ቀውሱ ሲባባስ ቡድኖችን ከማሸን የሚያበዛው የሚያፈላው የሚያወጣው የገንዘብ ልክ እግዚኦ የሚያሰኝ ነው። ከዘረፈው ገንዘብ ለዝርፊያው አጋዥ ከሃዲዎች በተን በተን ያደርግላቸዋል። ከወያኔ ጋር ሊደራደሩ የቋመጡትና ተሰይመው ከነበሩትም አንዳንዶቹ የወያኔ የራሱ ፍልፍሎችና ፍጥሮች መሆናቸውን ታዝበናል። እሱም በስቶ አልተሳካምና አሸጋሽጉ ያሰፋችሁ ምሰሉ ያላቸው የጡት አባታቸው አሜሪካ ወታደራዊ መፍትሄን መፈለግ መጀመሩም እየታየ ነው። የአባይ ፀሐዬ ድንፋታ በዳውላቸው በኃይለ ማርያም ላይ የሳሞራ እብሪትና ስልጣን ቅሚያ የዚሁ ሴራ ጠቋሚዎች ናቸው ተብሏል። ይህ ተባለ ያ እየሰፈነ ያለው ዝብርቅርቅ ጉዳቱ ብዙ መሆኑ ግልጽ ነው። ከየዋሁ አገር ወዳድ ገንዘብ ለመመንተፍ ስንቱ ያፍጦረኛ ጎንደርን ሊይዝ ቀረብኩ እንዳለም እያዳመጥን ነው። ለባዕድ ያደሩ ቀይ ሽብርተኞችም አንገታቸውን ቀና ቀና እያደረጉ ናቸው። ግቡ የህዝብን ትግል መሻጠርና የደገፉ መስሎ ማዳከም ማጥፋት ነው። የአማራውን ህዝብ ኢትዮጵያዊነት በጥያቄ አስገብተው አማራ አማራ በሚል የተፈለፈሉት ጥላ የማይጥሉ ቡድኖች እውን ለህዝብ ይጠቅማሉ ወይስ ክፍፍልንና ጥላቻን አንግሰው ለወያኔ ተጨማሪ እድሜ ይሰጣሉ? ለዚህ መልሱ ከባድና ምስጢራዊም አይደለም። ገላጋይ ሳይሆኑ ሾተል አቀባዮች የሆኑት እነዚህ ጉዶች ወደዱም ጠሉም አወቁም ይሁን ተዘባርቆባቸው ጥቅማቸው ለወያኔ ነው። ወደ ድል የሚያመራና አያሌ መስዋዕትነትን የጠየቀ ትግል ሊደናቀፍ ይችላል። በየካቲት 66 83 እና 97 አይተነዋል። ጉዳቱ እስከዛሬ እየሸነቆጠን አለ። ይህን ሁሉ መርሳትና መደናገር ለጠላትም ደካማ ሰላባ መሆን ኢትዮጵያን ከጉዳት አድናትም። የጉልበት ግማሽ አፍ ነው ቢባልም ከቃላት ባሻገር ተጨባጩ ትግል መፋፋሙ አማራጭ የለሽ ነው። እየታገለና እየደማ ያለው ህዝብ ጎን መሰለፍና የወዳጅ ሚዛኑ መከራ ነውና መታገል ያስፈልጋል እንጂ ከሩቅ ርቀት ያልታገሉትን ድል ማወጅና ሸብረክ ብሎም ከጠላት ጋር ለመደራደርና ለስልጣን ፍርፋሪ መቋመጡ ምንም ፋይዳ የለውም። ዘረኛውና ሆዳሙ ወያኔ የሚያቀምስ አይደለም። ላማለኝ በሰማይ እስከ መቼ? የኢትዮጵያ ህዝብ ትግል ያቸንፋል።
What the hell?
በማንነት ፖለቲካው መስቀልቅል የአማራ ብሔርተኝነት ተጽኖና ተግዳሮቶቹ ዮሱፍ ያሲን አንድ አማራ ከሰኔ 1983 ኮንፈረንስ እስከ ጥቅምት 2009 ስብሰባ አማራ ወያኔ ኢህአዴግ በጠራው የአዲስ አበባ 1983ቱ የሰኔ ኮንፈረንስ አልተወከለም ነበር። በቅርቡ በዋሽንግተኑ የጥቅምት 2009 በኢትዮጵያ ሀገራዊ ንቅናቄ ወይም ኢሃን ስብሰባ ላይም አልተወከለም ተባለ። በሁለቱም ስብሰባዎች አማራ ተገቢ ውክልና አላገኘም ነው አንዱ ቅሬታው። በመጀመሪያው ኮንፈረንስ ውክልና የተነፈገው በብሔረሰቡ ስላልተደራጀ ነው የሚል ምክንያት ነበር በኮንፈረንሱ አዘጋጆች የተሰጠው። ለአሁኑ አለመወከል የተሰጠው ምክንያት የአማራ ብሔርተኝነትን አላረካም እንዲያውም አስቆጣ እንጂ እንዲያውም የሚወክለው ሰው ጠፍቶ አማራ ባንድ ሰው ተወክሎ ነበር መባሉን በቅርቡ በሲያትል የተሰበሰቡ የአማራ ድርጅቶች ወኪሎች እንደ ስድብ ነው የቆጠር ነው ነበር ያሉት። መጀመሪያው ወይም የ1983ቱ አለመወከል አማራን አዲሱ መንግስት እነሱን የሚመለከትበትን መነጽር አመላካችና የመከራ ደወል ጅማሮ ነበር ማለት ይቻላል። ምናልባት ፕሮፌሰር አስራት ወልደየስ በአማራ በራሱ መደራጀት እንዳለበት የተገነዘቡበት የመጀመሪያው አጋጣሚ ነው ማለት ይቻላል ይሆናል። ምናልባት ፕሮፌሰር አስራት ወልደየስ አማራ በራሱ መደራጀት እንዳለበት የተገነዘቡበት የመጀመሪያው አጋጣሚ ነው ማለት ይቻላል ይሆናል። ለሁለተኛ ግን አማራ ከ25 አመት በኋላ በራሱ እንዲደራጅ ተጨማሪ አንደርዳሪ ግፊት አሳርፎ አልፏል። በተጨማሪ ምናልባት ሰሞኑን በማህበራዊ ሚዲያ ለምንመለከተው እንካሳላንታና መፈራረጭ ቀጥተኛ ምክንያት ሆኗል ማለት ያስገዳል። በሁለቱ ስብሰባዎች መሃል ግን በድልድዩ ስር ብዙ ውሃ ፈሷል። በሁለቱ ስብሰባዎችና መካከሎች የአማራ ማንነት በርካታ ውጣ ወረዶችን አስተናግዷል። በርካታ እንግልቶችን በማህበረሰቡ ላይ ደርሰዋል። የአማራ ማንነት ትግሉ በርካታ አባጣና ጎርባጣ መንገዶችን ተጉዟል። የአማራን በአማራነት አደረጃጀትና በኤርተኝነት ከፕሮፌሰር አስራት ወልደየስ እስከ ኮሎኔል ደመቀ ዘውዱ አመራር በርካታ የእድገት እርከኖች ተረማምዷል። ይሄደንን ወደ ብአዴን ከቀዳማዊ መአህድ እስከ ዳግማዊ መአህድ ከበደኖ ፍጅት እስከ ከጉራ ፍርዳና የቤንሻንጉል መፈናቀሎች እንዳሉ ሆነው በማሉ የስታቲስቲክስ ዋና መስሪያ ቤት የአማራ ህዝብ ቁጥር የመቀነሱ ዘገባ ወይም ሪፖርት በዚህ መሃል የተከሰተ ነበር። ሴቶች እንዳይወልዱ ከማምከን እስከ ጄኖሳይድ የሚደርሱ ሰቅጣጭ ወንጀሎች ድረስ ይሄዳሉ ክሶቹ። ወደ ዋሊ ተከዶ እስከ ስመጥፉ የህዋት 1968ቱ ማኒፌስቶ ድረስ መመለስ ይቻላል ይሆናል። እንደውም ትንሽ ዮሐሊት እንድርድሮሽን እስከ 1969 ዮሐልልኝ መቆንን የብሔረሰቦች ጉዳይ አርቲክል ድረስም መሄድ ይቻል ይሆናል። እነዚህ ሁለት ሰነዶች አማራን እንደ ጣት ይፈረጁና ለተከተለው ጥፋት ያመቻቹ ዋቢ መጣቀሻዎች ተብለው የሚገመቱት ናቸውና በነገዱ በርተኞች የወልቃይት ጠገዴ አማራ ማንነት ኮሚቴ አባላት በቁጥጥር ስር መዋልን ተከትሎ የተከታተለው የጎንደርና የጎጃም ገበሬና የከተማ ህዝብ መነሳሳት ትግሉን ወደ ላቀ ደረጃ ያሸጋገረ ሁነት ነው። በተለይም ከኮሎኔል ደመቀ ዘውዱ ወደ ትግራይ መወሰድ ሙከራ በኋላ መፈክሩ አማራ ተደራጅ ሳይሆን ተነስ ተባበር መከት ነው። እንደ ወልቃይት ጠገዴ የአማራ ማንነት ጥያቄ የአማራ ማንነት ተጋድሎና በየርተኝነትን ያጦዘው ጉዳይ አልነበረም ቢባል ምንም ማጋነን የለበትም። ዛሬ አማራ በነገዱ ይደራጅ ወይስ የሚለው ጥያቄ የአማራ ተወላጆችንም ሆነ ቀሪውን ኢትዮጵያዊ አያሳስብም። መነጋገሪያ ርዕስም አይደለም ብዙዎቹ ዘንድ። ምክንያቱም አማራ ካንደ ድርጅት በላይ ደራጅቶ ይገኛል። አዲስ የተቆጡ አማራ ወጣቶች አማራር የተቆናጠጡበት ከግማሽ ደርዘን ያላነሱ የአማራ ድርጅቶች ተመስርተዋልና ከፊሎቹም ሰሞኑን በአሜሪካ እየተዋሃዱ ይገኛሉ። በ1983ቱ ዓለም ወከልና በ2009 ዓለም ወከል ቅሬታ መሃል በአማራ ደረጃጀት መሰረታዊ ለውጥ ተካሂዶበታል። በቅርጹም በይዘቱም በአቅጣጫውም ገላጭ ባህሪያቶቹም አማራ አለ ወይ ወይም የለም የሚለው ክርክርም ሆነ በማንነቱ ይደራጅ ወይስ አይደራጅ እሰጥ አገባም ካበቃ ሰንበት በትብሏል። አማራ በምን መልኩ ተደራጅቶ ነው ከአጥቂዎች ራሱን መጀመሪያ መከላከል ብሎም በስሙ ይደራጁትን እንዴት ተግባራቸውን አቀናጅተውና አስተባብረው እንዲያውም ተዋደው ነገዱን በወያኔ ከተደገሰለት ጥፋት የማዳን ተግባር የቅድሚያቸው አድርገው መንቀሳቀሱን የሚያዙት? የወቅቱ ጥያቄ አማራ አለ የለም የሚልም ወይም ይደራጅ አይደራጅ ሳይሆን የተከታተለው የአማራ ተቃውሞና ተጋድሎ አቅጣጫው ወዴት ነው? በአገሪቷ የነጻነት ትግል ላይ ምን አይነት ተጽዕኖ ያሳርፋል? አልፎ ተርፎም በኢትዮጵያ የወደፊት ዕጣ ፈንታ ላይ ምን አይነት አንድምታ ይኖረዋል? እየሆነ መምጣቱ ግልጽ ነው። የነዚህ እድገቶችና ክሶች ትክክለኛነትንም ማጣራትም ሆነ መመርመር ከዚህ አጭር መጣጥፍ ማቀፍና አቅም ውጪ ነው። የአማራ በየርተኝነት እንቅስቃሴ ወልደት እድገትና ውጣ ውረዶቹን ቃኝተን እንቅስቃሴው ባሆኑ ወቅት ያለበትን ደረጃ በዚህ መጣጥፍ በሰፊው ለመተንተን መሞከር አስቸጋሪ ይሆናል። እዚህ የአማራ በየርተኛነት የደረሰበትን እድገት ደረጃ ተመልክቶ በአገሪቷ ለውጥ ብሎም በህልውናዋ ላይ የሚያሳርፈውን ተጽዕኖ ጫናና የሚጫወተውን ሚና መቃኘቱ አስፈላጊ ነው። በተለይም በሚንገኝበት ባሁኑ በአተረማማሹ የማንነት ፖለቲካ መስቀልቅል ውስጥ ሆነን የአማራ በየርተኛነት እና የተደበቁት ተግዳሮቶቹ በአሰባሳቢ ማንነት መጻፌ የኦሮሞ በየርተኛነት ራሱን በቻለ ምዕራፍ የኦሮሞ በየርተኛነት የማንነት ፖለቲካና ተፈታታኝ ተግዳሮቶቹ እንዲፍታታ የተመረጠበት ምክንያት ብዙ አያመራምርም። የኦሮሞ በየርተኞች ጥያቄ ኢትዮጵያ እንደ ሀገር የመቀጠል ወይም የመበታተን ወሳኝ ሚና አለው ከሚለው እሳቤ በመነሳት ነው። በተባለው ምዕራፍ እንደተደረገው አዲሱን የአማራ ማንነት ተጋድሎና በየርተኝነት ከኦሮሞ ማንነት ተጋድሎና በየርተኛነት ጋር ማነጻጸሩ ማስኬዱ አጠያቂ ነው። በምዕራፉ የተፈታቱት የኦሮሞ በየርተኛነት እድገት አነሳስ፣ የወል የሰቆቃ ታሪክ፣ የኦሮሞማ አይዲዮሎጂ ቀረጻና የተጋረጠበት ተግዳሮቶቹ ከስር መሰረቱ ይለያሉ። ዛሬ በኢትዮጵያ ከሚታዩት የብሔረሰብ ወይም ነገድ ብሔርተኛነት ጋር ቢሆን ማወዳደሩም ሆነ ማነጻጸሩ አግባብነቱም አጠያቂ ነው። እንዲያውም በሌሎች ሀገራት ከተመለከትናቸው ከየትኛውም ሀገር ብሔርተኛ እንቅስቃሴ የሚመሳሰልበት ገላጭ ባሪያት በቀላሉ ማግኘት አይታሰብም። ማንኛውም የሀገሪቱ አስተዳደር ያልተማከለ የማድረጉ ጥረት በጥርጣሬ አይን በመመልከቱ ረገድ የአማራ ብሔርተኛነት ከቀድሞ ዩጎዝላቪያው የሰርብ ህዝብ ብሔርተኛነት ጋር የሚጋራው ገጽታ አለው። ሰርቦች ከቀድሞ ዩጎዝላቪያ ህዝብ 40% በመሆናቸው በጀርመንኛው ሊትሬቸር ስታቲስ ቮልክ ወይም የሀገሬ ዋልታ ህዝብ ይሰኙ ነበር። እርግጥ የቁጥር አብላጫ የሆነው ኦሮሞ ሳይሆን የኢትዮጵያ የሀገር መንግስት መሰረተ ህዝብ አማራ ነው ሊባል የሚቻል ይመስለኛል። አማራው በዋናነት የተጋረጠበት ተግዳሮት ከኢትዮጵያዊነትና ከኢትዮጵያ ማንነት ጋር ያለው ቁርኝት ነው። የአማራ ብሔርተኝነት ከኦሮሞም ሆነ ከሌላ ሀገር ብሔርተኞች ጋር የማይመሳሰልበት ገላጭ ባህሪያትን ደግሞ መመልከት ተገቢ ነው። ከዚያ በፊት ራሱ የአማራ ብሔርተኛነት የብሔርተኛነትን ፍቺ ትርጉምና መመዘኛዎች ያሟላል ወይ መባሉ ያስፈልግ ነው። ለምን ቢባል የአማራ ማንነት ትግልና ተጋድሎ ከራስ መንግስት ወይም የራስ ትድር መመስረት ጋር የተቆራኘ ስሜት እንቅስቃሴና አይዲዮሎጂ ባለቤት አለመሆኑን በሳቤ ከወሰድን አንዱና ዋነኛው የብሔርተኝነት መገለጫ የአንድ ማህበረ ፖለቲካዊ ስብስብ በአንድ የራሱ መንግስት ስር ወይም የራሱ ራስ ገዝ አሃድ ወይም ፌደራላዊ አሃድ መጠቃለል ከስሜት አልፎ ወደ ፖለቲካዊ አይዲዮሎጂ የተቀየረ ፍላጎትና ምኞት መላበሱ ሂደት ነው። በኦሮሞ ብሔርተኞች ዘንድ የተመለከትነው ኦሮሞማ አይነቱ ሪዮተ ዓለም መሰል አማራነት የሚሰኝ አይዲዮሎጂ መመልከት እስካሁን አይቻለንም። ከኢትዮጵያዊነት በስተቀር የምትል ሀረግ መጨመር ሊያስፈልግ ነው። አሁን ባለንበት ሰዓት አማራ አለ ወይስ የለም ሙግት አብቅቶ አማራ ይደራጅ ወይስ አይደራጅም ሙግትም እልባት አግኝቶ ብዙዎች አማሮች የመደራጀቱን አስፈላጊነት ከተዋዳቸው በኋላም ቢሆን የአማራን ስሜት እንቅስቃሴ እንደ ብሔርተኛ እንቅስቃሴ ራሱን የሚመለከትበት መነጽር ከሌላው ይለያል። የሞረሹ አቶ ተክለ የሻው አንድ የኦሮሞ ነጻነት ግንባር ተወካይ ዌልካም ቱ ዘ ክለብ ባለው ጊዜ እኛ የተደራጀነው እናንተ ለተደራጃችሁበት ዓላማ አይደለም ብዬ መለስኩለት ነበር ያለው። ሁሉም አማራ በማንነት ወገንተኛነቱ የተደራጀው የደረሰበትን ጥቃት ለመመልከት ነው የምትለው ልዩነት ሊያሰምርበት አጽኖ ለመስጠት ይሻል። የአማራ ማንነትና ለማንነቱ ያቀጣጠለው ተጋድሎ ጥንካሬ እሱ ነው፣ ተግዳሮቱም እሱ ነው። ከአንድነት ኃይሎች ጋር የተፈጠረው አለመግባባት ምንጩ ይኸው አስቸጋሪ ትስስር ነው ቢባል ማጋነን የለበትም። አብዛኛው የአማራ ኤሊት በኢትዮጵያዊነት ውስጥ ከደረጀ ድረስ እኔ አማራ በማንነቱ ቢደራጅ ግድ የለኝም ማለቱ ለነዚህ በአማራ ድርጅት ተጣቀፉ ወጣቶች አደራጆች ተግባር ቀላል አይሆንም አልሆነምም። በእርግጠኝነት አንድ ስብስብ የራሴናቸው የሚላቸውን አባላት በአንድ መንግስት ወይም ትድድር ስር ለማጠቃለል ያለው ምኞት ተግባራዊ የሚደረግበት ስሜት ነው። እንቅስቃሴና አይዲዮሎጂ ነው ብለን ከተቀበለን ዘንዳ ከመንግስት ማቀፍ ውጪ ሊታሰብ የሚችል ብሔርተኛነት እንብዛም አያጋጥምም። የራስ ስብስብ ጠቅልል መንግስት እንደ መዳረሻ ግብ ያላደረገ እንቅስቃሴን እንደ ብሔርተኛ እንቅስቃሴ መመልከቱ ያስገድ እንደሆነ ራሱን የቻለ የቲዮሪ ጉዳይ ነው። አንድ ጉዳይ ግን ግልጽ ነው። በአማራው ወገንተኛነት ላይ ተመሰረተ ስሜትና እንቅስቃሴ ብንመለከትም ቅሉ የራሱን መንግስት የማቋቋም ትልምና ዓላማ አንግቦ የተነሳ የአማራ ኃይል በቦታው የለም። የአማራ ብሔርተኛ እንቅስቃሴ የራሱን መንግስት የመመስረት ዓላማ የለውም። አንዳንዶች የአማራ የራሱን መንግስት መስረታ እንደ አንድ አማራጭ እቅድ አድርገው ይዘዋል የሚሉ ወገኖች መኖራቸው እንድትጠበቀ ሆኖ አማራ ከኢትዮጵያዊ ማንነትና ብሔርተኛነት ጋር ያለው ቁርኝት አሁን በቦታው እንዳለ ነው። ይህ ነው የአማራ ትግልንም ሆነ ብሔርተኛነት ከቀሪዎች ኢትዮጵያውያን ጋር ያለውን የትግል አጋርነት ውስብስብ ያደረገው። ወደ ቲዮሪ ብዙ ሳንዘፈቅ በመሬት ላይ ያለውን ተጨባጭ ሁኔታ በግምት ብንወስድ እንኳን እርግጥ ወልቃይት አገዴ የአማራ ማንነት ጥያቄ የማንነት ዕውቀት ጥያቄ ቢሆንም ቅሉ ያንድ በሌላ ክልል የተከለለ መሬት ወደ ራስ ክልል እንደገና ተመልሶ ይካለልኝ ባህሪውና ገጽታው ነው ጎልቶ የሚታየው። ድንበራችን ተከዜ ነው የምትለው መፈክርም ድንበር አካላይ ይዘታላት። ስለዚህ የኛ መሬት ቁራጭ አካል የነበረው መሬት ይመለስልን ነው ጥያቄው። መሬት አስመላሽ እንቅስቃሴ እሱም ቢሆን ለሰፊ የፖለቲካ ዓላማ መቀስቀሻ መሳሪያነቱ ነው የሚቆላው። ማንኛውም ሀገሪቷን ያላማከለ የአስተዳደር አወቃቀር የመጠርጠር ዝንባሌው ከቀድሞ ዩጎዝላቪያ ከሰርብ ብሔርተኛነት ጋርም ያመሳስሏል። ልክ ሰርቦች እንደሞከሩት ግዛታዊ አይደፈርነትና ሙሉነት አማራው በወልቃይት ጠገዴ ወደ አማራ ክልል ተመልሶ እንደገና ይካለልኝ የሚል ጥያቄ መልክ ተላብሷል። ከላይ እንደተመለከትነው በኦሮሞ ብሔርተኞች እንኳን ደህና መጡ አቀባበልም ሆነ ስለ አማራ ብሔርተኛነት ዲሞክራሲያዊነት የተቸራቸው ውዳሴም ሆነ የመስክር ወረቀት በጸጋ የተቀበሉ አይመስሉም። አንዱ የአማራ ብሔርተኛ ድርጅት እንዲያውም አማራ የሚደራጀው እንደ ኦነግና ወያኔ ዘረኛ ለመሆን አይደለም። አማራ የሚደራጀው የተጋረጠበትን አደጋ ተቋቁሞ በሰፊው የአባቶቹ አገር ያገሩ ባለቤት ሆኖ ለመኖር የሚያስችለውን አቅም ለመፍጠር ነው። አማራ የሚደራጀው ለዚህ ቅዱስ ተግባር ነው ይላል። ይህ አይነቱ የራስን አደረጃጀት ልዩ መሆን ለይቶ ማመስገን ስር የሰደደውን አለመተማመን የበለጠ ያጎላ እንደሆነ ነው እንጂ እምነትንና የትግልን አጋርነትን አያጸናም መቼም። ብሔርተኛነት ላይ ቅዱስና መደረቡ ደግሞ ተጨማሪ ጥያቄን ይጭራል። ቅዱስ ብሔርተኝነት ካለ የግድ ተቃራኒው ሊኖር ነው መባሉ አይቀሬ ነው። ያልተቀደሰ ብሔርተኛነት ማለቴ ነው። የአማራ ብሔርተኛነት መዳረሻው ግቡ ኢትዮጵያዊነት ነው ይሉናል። ሌላው ብሔረሰብ ብሔርተኛስ መዳረሻ ግቡ ምን ሊሆን ነው? የአማራ ብሔርተኛነት ዲሞክራሲያዊ እየሆነ ነው እየተባለም ነው። እሱም በራሱ አጠያቂ ነው። ልክ ቅዱስ ብሔርተኛ ብርቅ እንደሆነ ዲሞክራሲያዊ ብሔርተኛነት እንብዛም አያጋጥምም። አልፎ ተርፎ ብሔርተኛነት ራሱ ዲሞክራሲያዊ ሊሆን ይችላልን መባሉንም ያስከትላል። አማራነት ማንነታችን ኢትዮጵያዊነት ዜግነታችን ነው የሚለው መፈክር ለሁሉም 80 በላይ ለሆኑ የሀገሪቷ ብሔር ብሔረሰቦችና ህዝቦች እኩል የሚመለከት መፈክር መሆን አለበት ወይም ይገባዋል። አማራ ብቻ አይደለም በነገዱ ማንነቱ ወገንተኛ የሚሆነው። መቼም ሁሉም በዜግነቱ ኢትዮጵያዊ ነኝ ባይ ነው። ምክንያቱ ዜግነት ግለሰብ ዜጋው ከሀገረ መንግስቱ ጋር ያለው ቁርኝት ነው እስከተባለ ድረስ። የአማራነትና ኢትዮጵያዊነት ቁርኝት የአማራ ብሔርተኛነትን ውስብስብ አድርጎታል። አሁንም ከኢትዮጵያዊነት ጋር ያለው ቁርኝት የማቆራረጠው ኢትዮጵያዊነት ዋልታማ ማገር ማግናድር ደምና ስጋ ስለሆነ ነው እንደማይነጣጠሉ ለመግለጽ። አማራና ኢትዮጵያዊነትን ለያያለው ማለት በኦርቶዶክስ ተዋህዶ ሃይማኖት አይነት አብ ወልድ መንፈስ ቅዱስን እንለይ እንደማለት ነው ይላሉ አቶ ተክሌሻው። ዶክተር ተክሉ አባታ ደግሞ ሁለቱን መለየት መሞከሩ ጸጉር ለመሰንጠቅ መሞከር ያህል ነው ብለው ያምናሉ። የአማራ ማንነት ትግል ተግዳሮት የደቀነው ይህ ኢትዮጵያዊነቱና ማንነቱን መለየት አለመቻሉ ነው። ጉዳዩ እንደ የኢትዮጵያዊነት ባለ አደራና የበላይ ጥበቃ ብቻ ሳይሆን ከሌላው ኢትዮጵያዊ ይበልጥ ኢትዮጵያዊ ነኝ ብሎ መመጻደቅ ተደርጎ በሌሎች ኢትዮጵያውያን መታየቱ ነው። ይህ ደግሞ በሌላው ኢትዮጵያዊ አማራዎች ኢትዮጵያዊነትን የራሳቸው ብቻ አደረጋችሁ ተብሎ የሚሰማው ቅሬታ አለመተማመኑና በጥርጣሬ አይን የመታየቱ ምንጭ ነው። ይህ ደግሞ አማራ በነገዱ ከተደራጀ በኋላ የሚከተለው መከራ ነው። እርግማን መባሉ ያስገድ ይሆን? እነዚህ አባባሎች አማራ ኢትዮጵያዊነትን ከሌላው ጋር ለመጋራት ፈቃደኝነት እንደሌለው ያስመስልበታል። ምንም እንኳን አማራ የሚደራጀው በራሱ ላይ የሚደርሱ ጥቃቶችን ለመመከት ነው መባሉ ትክክል ብቻ ሳይሆን ሁሉም ዛሬ የሚቀበለው ጉዳይ ቢሆንም ቅሉ ከሌሎች በረሰብ ሊቅ አንጋር የነበረው አለመጣጣም አሁንም እንዳለ ነው። አማራ በኢትዮጵያዊነት ሽፋን ለተቀዳጀው የበላይነት ማስከበርና ማዝለቂያ ነው እያሉ በውስጥ ተዋቂነት አታቸውን የሚቀስሩ ወደ አማራው በረሰብ ነበር። አሁንም ይህንን አካሄድ ይህንኑ አለመተማመን ያጠናክር እንደሆነ ነው እንጂ አያረዝበው። ዞሮ ዞሮ ከመጀመሪያው ክስና ጣት መቀሳሰር ጋር ያገናኝና ወደ መነሻ ነጥብ ጋር ይመሳሰላል። የዚህ ሁሉ ጥቃት ኢላማ ያስደረገኝ ያው ከኢትዮጵያዊነት ጋር ያለኝ ቁርኝት ነው ከተባለው ጋር ግጥም ይላል። ለሌላው ይህ ኢትዮጵያዊነትን የኔ የብቻዬ ንብረት ነው የበላይ አደራ ጠባቂውም እኔ ሆነኝ አይነት መመጻደቅ ተደርጎ ይታያል። ትልቁ የአማራ በርተኛነት ተግዳሮት ከኢትዮጵያዊ በርተኛነትና ማንነት ጋር የነበረውና ያለው እትብትና ተስስር መበጠስ ወይም አለመበጠስ ሁለት ልብነት ነው ይባል ምንም ማጋነን የለበትም። አጠቃላይ ጥንካሬው እንደተጠበቀ ሆኖ ለውድቀት ሊዳረግ የሚችል ተጋላጭ ስስ ብልትና የአቺለስ ተረከዝ መሆኑ ነው። ጥንካሬው እሱ ነው፣ ስስ ብልቱ እሱ ነው ማለት የሚቻል ይመስለኛል። የሁለቱ ዲያሌክታዊ ተቃርኖዊ ዝምድና ትስስር የዳይሌማው ወይም የመንታ ልብነት ምንጭ ነው። አማራው ከኢትዮጵያዊነት ጋር ያለው ያልተበጠሰ ቁርኝትና ትስስር ጋር መቆራረጡ ወይም መፋታቱ አይታሰብም። ዛሬ ሁሉም እያተረማመሰ የሚገኘው የማንነት ፖለቲካ የአማራ ተወላጆችን ይበልጡኑ ድብልቅልቃቸውን ያወጣል፣ የማንነታቸውን ትግልም ይበልጡኑ ያወሳስበዋል። አወሳስቦት እያናቆረን ነው። የአማራ ኤሊቶችን ብቻ ሳይሆን ውሎ ገብ ዜጎችንም ጭምር በተመሰቃቀለው የማንነት ፖለቲካ ይበልጥ እየተራማመሱ ናቸው። ከ1983 ወዲህ ከላይ እንደተመለከትነው አማራ ልክ እንደሌላው በነገዱ እንዲደራጅ የተፈለገበት ምክንያት ነበር። ከኢሃፓ የተገነጠለው የኢትዮጵያ ህዝባዊ ዲሞክራሲያዊ ንቅናቄ ኢሄድን ወደ ብሔረ አማራ ዲሞክራሲያዊ ንቅናቄ በአዴን እንዲለወጥ የተደረገበት ምክንያት አንድ ነው። ማንንም እስከ ምርጫ 97 ድረስ በማንነት ወገንተኛነት ካልሆነ በስተቀር በሀገራዊ ማንነቱ ወይም በብሔር ብሔራዊነትና በኢትዮጵያዊነት ዙሪያ እንዳይደራጅ የተፈለገበት ምክንያትም ያው ነው። በግለሰብ ካርድ መታወቂያ ላይም የጎሳ ወይም የዘር ማንነት እንዲመዘገብ የተፈለገበት የፖሊሲ መመሪያም ያው ነው። ሁሉም በዘሩ ወይም በነገዱ እንጂ አደረጃጀቱ የህብረ ብሔር ቅርጽም ሆነ ይዘት እንዲኖረው አልተፈለገም። ባጭሩ መመሪያው በስልጣን ያለው ፖለቲካዊ ኃይል ንድፍና እቅድ ሆኖ በመተግበር ላይ ስለሆነም ነው። ይሁሉ ድብልቅልቅ የወያኔ ተንኮልና ሴራ ውጤት ብቻ ነው ማለት የሚያስኬድ አይመስለኝም። በአማራ ማንነት ትግልና በርተኛነት ተዳሩት የደቀነው ይህ ኢትዮጵያዊነቱና ማንነቱን የመለየቱ ችግር ብቻም አይደለም። ይህ በተራው ካንድነት ኃይሎች ጋርም በተቃራኒነት እንዲቆም አድርጎታል። ይህ ዛሬ በግልጽ እየወጣ ነው። ከኢትዮጵያዊነት ጋር ባይቆራረጥም ቅሉ ካንድነት ኃይሉ ጋር እየተራራቀ መጥቷል። ይህን በተራው በርካታ ያለመተማመኑን ንብብሮችን እያገዘፈ ይገኛል። ይሁሉ ተደምሮ እያራራቃቸው እንደሆነ ነው እንጂ የተቀራረቡና የትግል አንድነታቸው እየጸና አይደለም። ድሮ የአንድነት ኃይል የአማራ ማንነት ማሽሞንሞኛ አባባል ነው ወይ ብዬ እኔ ራሴ ጠየቅኩበት ጊዜ አስታውሳለሁ። ዛሬ በመሬት ላይ የምንመለከተውን እውነታ እንደገና እንድንፈትሽ እያስገደደኝ ነው። አማራውን ከሌሎች ብሔር ብሔርተኞች ሊቃንና ከሌሎች ድርጅቶች ጋር ማጋጨት የታክቲክም የስትራቴጂም ጥቅም የለውም። ፈቃደ ሸዋቀና ቢባልም አማራ በተለይም ከቅርብ ጊዜ ወዲህ ከነዚህ ጋር እየተጋጨ ነው። በመርጫው ሳቢያና በማግስቱ በቅንጅት ድርጅቶችና መሪዎቻቸው መካከለ የተከሰቱ አይነቱ አለመግባባቶች የክስ ጣት መከታሰሩ እንደገና አገርሽቶበታል። ፍርስራሻቸው የወጣ የቀድሞ ትብብሮችና ህብረት ተሞክሮች ትምርት የተቀሰመባቸው አይመስልም። ለጥርጣሬው ምክንያቶችን መፈተሽ ተገቢ ነው። ሞረሽ ወገኔ የአማራ አርበኞች ግንቦት ሰባትን ድርጅትን በማስመሰል የድርጅቱን ቅስቀሳ ከጀምሩ እስካሁን ድረስ በሚገባ ተከታተለናል። በቅርቡ በአንድ የአማራ ድርጅት የወጣውና በክትትላችን ያገኘነው ውጤት አርበኞች ግንቦት ሰባት በራሱ ማንነት ላይ ያልቆመ ማንነቱን ከሌሎች ጋር በሚፈጠረው ጥምረት ወደት ቅንጅት ወዘተ ለማሳደግ የሚጥር ተፈጠረ የሚባለው ጥምረት የት እንደደረሰ ሳይታወቅና የመጀመሪያው ጥምረት ፊርማ ሳይደርቅ ሌሎች ጥምረቶች የሚፈሉበት መሆኑን ታዝበናል። ከሁሉም በላይ የሚገርመው ጥምረት የሚመሰረተው አማራውን በአውራ ጣላትነት ከፈረጁ በእርተኛ ድርጅቶች ጋር መሆኑ እርሱም በተዘዋወሪ መንገድ የአማራው ጣላት መሆኑን እያሳየ መጥቷል ይላል። ከዚህ አንፃር ጉዳዩ እየከረረ መጥቶ ወደ መፈራረጁ ደረጃ ተደርሷል ማለት ነው። ቀላል ክስ አይደለም። በአንፃሩ ባርበኞች ግንቦት ሰባት አማራር እናንተ ያንድነት ኃይሎች የኛዎቹ ናችሁ የትቴሉብናላችሁ ብለን በቅድሚያ ካንድነት ጎራ ያፈነገጡትን ወደ አንድነት በረት እንመለስ ብለን ነው ከነሱ መደራደሩን ያስቀደምነው መባሉ እንደ ሽንገላ ቢወሰድ አይገርምም። በተግባር የታየውም የሆነው የትቴሉብናላችሁ የተባሉት የአንድነት ኃይሎች በጀሉም ዛሬ አሁን እነሱን ፍለጋ ሊከል ነው። የእንትና ብሔር አልተወከለም አትበሉን ይህ ፓርላማ አይደለም መባሉም እንዲህ አለመተማመኑ ያጸናንደውን እንጂ አያቀራርምም። የአማራ ብሔርተኞች ካርበኞች ግንቦት ሰባት ጋር ያላቸው ቅራኔ ይብቻ አይደለም። የወልቃይት ጠገዴ ማንነት ዕውቂያ ጉዳይ በሰሜን ጎንደርና ጎጃም የተከታተለው የመሳሪያ ተጋድሎ ባለቤትነትና በስሙ አለመጥራት በግንባር ቀደም የሚጠቀሱ ናቸው። ቃጥ መከራሰሩን አቁመን የኋላ ታሪኮችን በቅጡ ፈትሸን ለዚህ ችግር መፍቴ ባስቸኳይ መፈለግ አለበት። ከላይ የተመለከተናቸው ተግዳሮቶቹ ከኢትዮጵያዊነት ጋር ተያያዥነት ያላቸው ናቸው። በአማራ ብሔርተኛነት ላይ ሌሎች ተጨማሪ ግን ቀላል የማይባሉ ተግዳሮቶች ተጋርጦበታል። የወያኔ የቆየ ሴራ ቂምና እቅድ ማለት ብቻ አይደለም። የአማራ ብሔርተኛ እንቅስቃሴ በክልሉ በውስጡ ባቀፋቸው እንደ አማራ የሚቆጥራቸው አገው፣ ቅማንት፣ ወይጦ፣ አርጎባ፣ ሽንሻ ያላቸው ተሳትፎ በድርጅቶች ማhall ያለው ሽኩቻ የአማራሮቹ ልምድ ማነስ ወዘተ እንደ ተግዳሮት በግምት አልተወሰኑ። በጸረ አማራነት ከመደባቸው ድርጅቶች ጋር ያላቸው ተሰስር ይወዛገባሉ። ባንድነት ኃይሉ ማhall ያለ አለመተማመን የበረሰቦቹ ኤሊቶች ብቻ ሳይሆን ባንድነት ኃይሎች መካከል መካሰስ መሸነጋገል ዛሬም እንዳለ ነው። የሁለት ታላላቅ ነገዶች አማራ ብሔርተኞች ኦሮሚኛ የተሰኘውን ቆሳ ቃል ለመጠቀም የሚወስዱትን ቃል እንጠቀመና ማቀራረብ የሚችል መግባባት ፈጣሪ ድርጅት ወይም መሪ ማስፈልጉ የማይታበል ሐቅ ነው። ምክንያቱም ዶክተር መራራ ጉዲና ብዙ ጊዜ የሚያነሷቸው የሶስት ብሔረሰቦች ኤሊቶች ወደ ማhall የማገናኘቱ ከባድ ኃላፊነትና አደራ እስካሁን ሊወጣ የቻለ ግለሰብም ሆነ ፖለቲካዊ ኃይል አይታይም። ደጉ ዜና ወያኔና አንዳንድ የኦሮሞ ድርጅቶች ወደ ኢትዮጵያዊነት የማምራት አዝማሚያ እያሳዩ ነው። በአንጻሩ የአማራ ወጣቶች በብዛት ወደ ነገድ አደረጃጀት እየነቆዱ ነው። ምናልባት በመሃል በመንገድ ከተገናኙ መልካም ነው። የተራራቁ ጫፎችን መሃል ላይ እንዲገናኙ ማድረግ ካልተቻለ ግን ተደጋግሞ የሚወሳው የወያኔ ኢህአዴግ የስልጣን እድሜ ማራዘሙ አይቀሬ ነው። ያገሪቷ እጣፈንታ ጉዳይ ይበልጥ ሊያሳስበን ነው ማለት ነው። ወያኔ ኢህአዴግ አደርጋለሁ የሚለው ጥልቅ ታድሶ የህገ መንግስት ማሻሻል ከተቋማት ጋር መነጋገር የሃይማኖት ድርጅቶችን የርቅ ሰላም የማወረዱ ሚና ወዘተ ሁሉ በመሃል የማገናኘቱ በጎ እርምጃዎች ተደርገው ሊታዩ ይገባል። የቆም ብለን እናስብና ሰከንበል ጥርዶች ከሁሉም አቅጣጫ ቢሽጎረጎዱም በመጫጫዋ ጫጫታ እየተዋጡ ናቸው። ቆም ብሎ ማሰብ አልተቻለም። ሁላችን ቆም ብለን እናስብ። በመጨረሻ ሁሉ ሰክኖ የትግል ስልቶችና ስለቶቹን መርምሮ እኩልነትን ተቀብሎ በመሃል ተገናኝተው መሸነጋገል ጥርጣሬና ፍራቻ አስወግደው ባንዲት አገር በኢትዮጵያዊነት አስተሳሳሪ አቃፊ ደጋፊ ሀገራዊ ሽርክና ለመጀመር ያለን ቁርጠኝነት አንዱ ማሳያው ቆም ብሎ መነጋገርና መግባባት ነው። በበርካታ እርስ በርስ ጦርነቶች በበጣጣቋቸው ሀገራት እንደምንመለከተው ማንንም በማንም ላይ በጦር ሜዳ በላይነትም ሆነ የማዳግም ድል ቢቀናው እንኳን የማታማታ ማሳረጋው በክብ ጠረጴዛ ዙሪያ ላይ የተደረሰ ተኩስ አቁምና የሰላም ስምምነት ነው። በዚህ ላይ አንዱ ወገን በተፋላሚው ላይ የተወሰነ ነጥቦች በደም ካስ መዘገበ በኋላ መሆኑንም አሁንም አልሳትኩም። እርግጥ የሁኔታ በኃይል ሚዛን መለወጡ ነው። አንዱ ተፋላሚ በፊት አሻፈረኝ የሚለውን እውነታ በመቀበል የአቋም መንፈቅ አስፈላጊነትና አስገዳጅነት የሚመነጨው ከዚህ ነው። ይህንንም አልሳትኩም። አማራን ከጥቃት ለመከላከል ብቻ ሳይሆን አማራው የራሱን ህልውና አስከብሮ ከዚያም ኢትዮጵያዊነቱን ግዴታ ከሌሎች ጎሳዎች ጋር በእኩልነት እንዲወጣ ማድረግ የመላው አማራ ህዝብ ድርጅት ተልዕኮ ነው ነበር ፕሮፌሰር አስራት በባህር ዳሩ መአህድ መስራች ጉባኤ ላይ ያሉት። ዳግማዊ መአህድም ሆነ ሌሎች የአማራ ድርጅቶች ከዚህ ተለየ ተልኮ ይኖራቸዋል ብዬ አልገምትም። የሰሞኑ ተከታታይ የአማራ አቀፍና ሀገር አቀፍ ኃይሎች የኢትዮጵያ አንድነት ኃይሎች ምክክር ጉባኤ አይነቶቹ ምናልባት ለዚህ መተማመን እርሾ መፍጠር ቀዳሚ ስራ ሊይዝ ይገባል። ካልደፈረሰ አይጠራም በሚለው በሂል ደፍርሱን ባወጣ ማግስት ለመልካም እድል አጋጣሚ ሊፈጠር ነው ከተባለም ሁሉ ሰከን ብሎ በምር መነጋገር ይጀምር። የሰሞኖቹ የዋሽንግተን ጉባኤዎችና ስብሰባዎች መልካም አጋጣሚዎች ናቸው። ሌሎች መወያያ መድረኮችም ውይይቶችን ያስተናገዱ። ሰሞኑን እሳት በእንወያይ ፕሮግራሙ በአማራ ወጣቶች መካከል እንዳስተናገደው ማለቴ ነው። የሺ ማይል ጉዞ ባንድር ምጃ ነው የሚጀመረው የሚሉት ቻይናውያን ናቸውን? እኛም ረጅሙን መንገድ በቀላሉ እርምጃዎች እንያያዘው።